በሰው ልጅ የተፈጠረ ስሜት ጸባይ ኃይል የተቀላቀለና ጠብ አጫሪ ዝንባሌ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው የተነሱ ጥያቄዎች ናቸው። ሐኪሞን ይጠይቁ ለምሽቱ ትኩረት የሚያደርግባቸው ጭብጦች። ስለ ጥያቄዎቹ ትንታኔውን የሚሰጡን የዘወትር የፕሮግራሙ ተባባሪ እዚህ ዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያው ፕሮፌሰር ዮናስ እንዳለገዳ እና በጀርመን የድረስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር እና ብዙ መጽሐፍት የደረሱት ዶክተር ዋልተ ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው። ወደ ዝግጅቱ።
ዶክተር ዋልተ ንጉስ፣ በኢትዮጵያ በቅርቡ የሚታዩትን ሁኔታዎች መሰረት ያደረገ እንዲያውም እርሶ ማስታወሻ ጽሑፎ ካላወቅነው ሊያጠፋን ይችላል፣ በግል በፖለቲካና ማህበራዊ ህይወታችን ጭምር የሚንጸባረቅ ይሉታል። ይሄ ኃይል የተቀላቀለበት በጣም ስሜታዊነት የጎላበትና አልፎ አልፎም ጠባጫሪነት ጭምር የሚታይበት ዝንባሌ ነው መነሻ የሆኖት። ያልተጣራ መረጃ ይዞ ሊያስከትል የሚችለውን ጣጣ ሳይመዝኑ ግለሰቦች ይበልጡን በስሜት በመመራት የሚፈጽሙትን ድርጊት ነው መሰረት ያደረጉት። በቅድሚያ እስኪ የዚህን ጽንሰ ሀሳብ ምንነት ያስጨብጡን።
ኦኬ። ጥሩ ትርጉም ስለሌለን ምናልባት አግሬሽን በሚለው እኔ ብቆይ እመርጣለሁ። በስነ ልቦና አግሬሽን የሚባለው ባህሪ ቁጣ ያዘለ የኃይል ድርጊት ሊሆን ይችላል። ሰውንም በጉልበት የሆነ ነገር ማድረግ ማለት ነው። ጉልበትም በሌላው ነገር ላይ ማሳረፍ፣ ይሄ ውጫዊ ኃይል ይባላል። ግን አግሬሽን የተለያየ አይነት አለው። አሁን ስነ ልቦና ጠበብቶቹ ፓሲቭ የሚሉት አግሬሽን አለ። ፓሲቭ ወደ ውስጥ አናወጣውም፣ ግን ቁጣችንን በዝምታ እንገልጣለን፣ በማኩረፍ እንገልጣለን። ሌላውን ሊጎዳ በሚችሉ አካላዊ ባልሆኑ ግን በተለያዩ መንገዶች እንገልጻለን። ይሄ ፓሲቭ የሆነ አግሬሽን ነው። ከሁለቱ ደግሞ በጣም የሚብሰው ኢምፕሎድድ አግሬሽን ይባላል። ወደ ውስጥ የፈነዳ አግሬሽን ምናልባት መኖሩም አይታወቅም፣ ግን ውስጥን በጣም ያቆስላል። ራስን ነው መጀመሪያ የሚጎዳው፣ በኋላ ግን በማህበራዊ ግንኙነቶች ላይ በተለይ ለእኛ በጣም ቅርብ የሆኑ ሰዎች ላይ ኢፌክቱ ይገለጻል። ይሄ ላተንት የሆነ ደረጃ ላይ ከሆነ ምንም የማይጎዳ የሚባለው ደረጃ ላይ ሰው ብዙ ጊዜ ውስጡን ይበላል። ነገር እንደዚህ ብላኝ ነው፣ እንደዚህ ለማለት ፈልጎ ነው፣ እንደዚህ አድርጎ ነው እና ያተክናል። መጀመሪያ ራስን ይጎዳል። እንግዲህ አይኛው ብዙ ጊዜ ደስታችንን ይወስድብናል። መሳቅ አንችልም። ቀልዶችን በቀላሉ አያፈቁም። እየባሰ ሲመጣ ግን አሁን በተለይ በአሜሪካ መሳሪያ በያዙ ሰዎች ላይ የምታየው አይነት ድርጊት አንዳንዴ ፈንቅሎ ይወጣልና ህጻናትን ይገድላል። ከኛ ጋር ግንኙነት የሌላቸውን ሰዎች ሁሉ ሊጎዳ ይችላል እና ይሄ በአጠቃላይ እነዚህን አግሬሽን እንላቸዋል። በምዕራቡ ዓለም አግሬሽን በጣም በከፍተኛ ትኩረት እየተመረመረ ያለ ስነ ልቦናዊ ባህሪ ነው። ምክንያቱም እንዳለ ማህበራዊ ግንኙነታችን በጣም የሚያበላሽ ከፍተኛ ባላንጣ ስለሆነ።
መልካም። የጽንሰ ሀሳቡን ምንነት ለመመርመር መንደርደሪያውን አስጨብጠውናል ዶክተር ዋልተ ንጉስ። ቀደም ባለው የማስታወቂያ ዝግጅታችን እንዲህ ያለው ፈተና ስነ ልቦናዊ መስታወት ያሉትን ራስን መልሶ መመልከቻውን ባለማየት የሚኬድበት መሆኑን ገልጠዋል። እስኪ ፈታ ፈታ ያድርጉልን። እንዴት ነው ይሄ ስነ ልቦናዊ መስታወት ያሉት ራስን መልሶ ማያው ይህን በኃይል የሚገለጽ ዝንባሌ ለመመርመር ለማወቅ በገዛ ፈቃድ ያን ለመረዳት የሚሞከርበትን መንገድ ቢያስረዱ ነው?
በወጣትነቱ ያለፈ ታላቅ ራሻዊ የስነ ጽሁፍ ሰው ሌርሞንቶቭ የሚባል ደራሲ ነገር ሲገባን ለራስም ለሌላውም ይቅርታ ማድረግ እንችላለን ይላል። እንግዲህ ከመረዳት የሚመጣ ፈውስ አለ። አግሬሽን ችግር እንደሆነ በእኛም ላይ ወይንም አብረው በሚኖሩ ሰዎች ላይ ችግር እንደሆነ አውቀን ሰዎች በተለይ በዛ ችግር ላይ የተያዙት ሰዎች ራሳቸውን ማየት የሚችሉበት ደረጃ ላይ በሽታው በጣም ብሶ ሰው ራሱን ማየት የሚሳንበት ደረጃ አለ፣ ወይንም እውነታውን መመልከት የሚያቅትበት ደረጃ ሰዎች ራሳቸውን እንዲያዩ በውስጥ እየተካሄደ ያለው ቁጣ ነው። ከመጠን ያለፈ ያልተመጣጠነ ቁጣ ነው፣ ወደ ድርጊት የሚወስደው ቁጣ ነው ብለው ራሳቸውን ካዩ የመጀመሪያ ነገር ያው ቆም እንዲሉ ያደርጋቸዋል። ቢችሉ ደግሞ እንዲጸየፉት እና ይሄ የኔ አይደለም፣ ስለዚህ አይ ዲስ ኦን ወይንም እክደዋለሁ። ከኔ ጋር አብሮ ደባሎ ሊኖር አይችልም፣
ምንን ሊገልጽ አይችልም።
አዎ፣ የጠላትን ጉልበት በቅጡ ከማወቅ ማለት ነው። አሁን እኛ ወደ ጫካ ሽርሽር ሄደን ከሩቅ አንበሳ ሲመጣ ብናይ እናሳንሰው፣ የአንበሳውን ጉልበት በደንብ ከተረዳን አሁን በቃ መሸሻ ጊዜው ነው ብለን መፍትሄ እንፈልጋለን። ቁጣን ልክ እንደ አንበሳ መውሰድ እንችላለን፣ ሰባሪ አንበሳ እና ውስጣችን ውስጥ እንዳለ የሚያሳየን ነገር ካለ የአሁን የስነ ልቦና መስታወቶች የምንላቸው ይሄ አሁን የምናደርገው እንዳልኩ ውይይት ነው። በዚህ ነገር ላይ የተጻፉ ጽሁፎች በትምህርት ቤቶቻችን ደግሞ በደንብ ትኩረት ተሰጥቶባቸው በካሪኩለሞቻችን ተካተው አግሬሽን በጣም ትልቅ የማህበራዊ ደህንነት ባላንጣ እንደሆነ ታውቆ ሰዎች ራሳቸውን እንዲፈትሹ ከተደረገ አንደኛ አቅሙን እናያለን። በጣም ሊጎዳ ሊሰብር እንደሚችል ሊበታትን እንደሚችል አቅሙን እናያለን። ሁለተኛ ነገር ደግሞ እንዳልኩ ዲስኦን ማድረግ እንችላለን። በቃ አልፈልገውም፣ ከኔ ጋር እንዲዳበል አልፈልግም፣ የምወዳቸውን ሰዎችንም እኔንም ይጎዳል፣ አግሬሽን ያጠፋል። ጸጋዬ ገብረ መድኅን በእሳት ላይ አበባ ላይ ልማድ ፊት እንዳሳዩት ነው፣ ወይ ይጠፋል ወይ ያጠፋል፣ ከርሞም የበለጸገ ነው ተፈጥሮ ይሆናል ይባላል ይላል። እና ይሄ የሚያጠፋ ተፈጥሮ ነው። እኛን ያጠፋል፣ አካባቢዎች አብረውን የሚኖሩትን ሰዎች ያጠፋል፣ በጣም በጣም ይጎዳል። አሁን ደግሞ በኢትዮጵያ ያለውን ነገር ስናይ ኢቭን ሀገራችንን በጣም አስጊ ወደሆነ ሁኔታ ውስጥ ነው እየወሰዳት ያለው። ቀላል ድርጊት አይደለም እየተካሄደ ያለው።
መልካም ፕሮፌሰር ዮናስ የአንጎል ሕክምና ባለሙያ በሰዎች ጠባይ ላይ ያሉ ጉዳዮችን ከቀደመ የጥናት ጽሑፎ ጀምሮ የመከታተል እድል አለዎትና እስኪ በቀደመው ላይ ሀሳብ ይሰንዝሩ። ምን ይመለከታሉ? ምናልባት ተከታይ የቀጥታ ጥያቄ ከማንሳቴ በፊት
አንድ ሰው ስለ ራሱ ያለው አስተሳሰብ፣ ስለ ሌሎች ሰዎች ያለው አስተሳሰብ፣ ስለ ዓለም ያለው አስተሳሰብ እና ኮግኒቲቭ ሪጂዲቲ ከመጠን በላይ በችኮነት የሚያይ ከሆነ ሌሎች ሰዎች ተነስተውብኛል፣ ሊያጠፉኝ ነው፣ ሊያጠቁኝ ነው ካለ አንድ ሰው እንደዚህ ብሎ የሚተረጉም ከሆነ እንደዛ አይነት አመለካከት ካለው በዛ ግለሰብ ላይ ከፍተኛ የንዴትና የስጋት ስሜት ሊፈጥር ይችላል። ሁሉ ነገር የሚደረገው እኔ ላይ እኔን ለማጥፋት ነው ብለው ስላሰቡ አግሬሽን ውስጥ ወሰዳቸው ብለን ልተወግመው ይችላል። ስለዚህ ይሄ ቢ የምንለው ያለውን ፈተና የምንተወግምበት የምንመረምርበት ያ መነጽር የምናደርገውን ጸባይና ባህሪ የሞሽ የስሜት መጠን ይለካዋል እና ያንን ቢ ደግሞ አይ መስት አዘርስ መስት ኦር መስት ኖት ዘ ወርልድ መስት ኦር መስት ኖት በሚለው እነዚህም ሶስቱ ላይ ካተኮር እነዚህም ሞዲፋይ በማድረግ ከልክ ያለፈ የስሜት መጠን ውስጥ እንዳይገባ እና ችግር እንዳይኖር ማድረግ ይቻላል በሚል ይህንን አጥንተው ስራ ላይ ውለው በዚህ መንገድ ብዙ እርዳታ ይደረጋል። ብዙ የስነ ልቦና አዋቂዎች ይህንን ዘዴ ተጠቅመው በዛ መንገድ ብዙ ውጤቶች ታይተዋል። በግለሰብ ደረጃ ነው እንግዲህ፣ በህብረተሰብ ደረጃ ሲታይ ይሄ ምናልባት ሶሻል ሳይኮሎጂስቶች እንደዚህ ታያት ሊሰጥበት ይችላል።
ዶክተር ዋልተ ንጉስ፣ እንዲህ ያለው ራስንም ሌሎችንም ሊጎዳ የሚችል ከመጠን ያለፈ ቁጣ፣ ቀደም ብለው አጥፊነቱን ቅርብ በሆነ ስሜት እንድናየው ያነሱት አይነት ጠባይ አንዳንዴ በምክንያታዊ ሁኔታዎች ሊነሳ ይችላል ወይ? የመጠቃት ስሜት በአንድ ግለሰብ ወይም በማህበረሰብ ላይ የሚደረስ ወይንም ደርሷል ተብሎ የሚታሰብ በደል ሊያነሳሳው ይችላል ወይ? እንደምንስ አሉታዊውም ከአዎንታዊው ያ ምናልባትም ትክክለኛ የሚመስል የቁጭት ስሜት የሚያመጣውና ይሄ ከመጠን ያለፈ ቁጣ መሰረት የሳተ ማህበረሰብንም የማይጠቅም ግለሰብንም የሚያጠፋ ቀደም ብሎ እንዳሉት እንዴት ሁለቱን በማስተዋል መለየት ይቻላል? በእርግጥስ በምክንያታዊነት ሊመጣ ይችላል ወይ? ይሄ ራሱ
ይህንን ልክ አሁን ያልከኝ ጥያቄ ይገርማል። ፍሮይድ የዛሬ 60 ዓመት አካባቢ ተጠይቆ ነበር። የአግሬሽን የሚገለጥባቸው ወይንም እንዲወጣ የሚያደርጉ ራሽናል ነው አሁን አንተ ያልከው የሚያሳምን ምክንያት ይኖራል ወይ ሲል ልክ እንደ አዲክሽን ቁጠሩት፣ እንደ ሱስ። አሁን በአልኮል ሱስ የሚያዝ ሰው አልኮል ፊት ለፊቱ አታስቀምጥለት፣ ምክንያቱም ይፈተንበታል። አሁን በድንገት አልኮል ፊት ለፊቱ ተቀምጦ ቢጠጣና ሰክሮ ብታገኘው አይ እዛ እኮ ተቀምጦ ስላገኘሁት ነው ቢልህ ያንን እንደ
ምክንያታዊ አይደለም
አንልም። ልክ እንደ ስነ ልቦናዊ ህመም ነው አግሬሽን እና እሱን የሚተነኩስ ወይም ፕሮቮክ የሚያደርጉ ነገሮች የትየለሌ ናቸው። የጊዜ ጉዳይ ነው። አንደኛው ካልሆነ ሌላኛው መቀስቀሱ አይቀርም። እሱ እና ምክንያት አለው፣ ራሽናል የሆነ ጀስቲፊኬሽን አለው ለቁጣ ማለት አንችል። ምክንያቱም አንዱ ካልሆነ ሌላው ይሆናል። ምክንያቱም በሽታ ካልነው በጣም አደገኛ የሆነ በውስጣችን አብሮ የሚኖር ሰባሪ አንበሳ ነው። ለምሳሌ ካየ ነው አንበሳው ለመስበር ኤግዚስታንሱ ብቻውን በቂ ምክንያት ነው። አሁን አንድ አንበሳ በህይወት እስካለ ድረስ ፍየሏን ወይንም ጥንቸሏን ሰብሮ መብላቱ አይቀርም። ውሃ እኮ ልትጠቀመታ ባያት ኖሮ ለማለት አለ እና ኤግዚስተንሱ ብቻውን በቂ ጀስቲፊኬሽን ነው። እና አግሬሽኑን ማከም ነው የሚሻለው። እሱን ቴም ማድረግ ምንድን ነው
ሊያመጣ የሚችላቸውን ጉዳቶች ማምከን ነው እንጂ ምክንያታዊ አድርጎ ማቅረብ አይደለም መፍትሄው ነው የሚሉት።
አንችልም።
መልካም ፕሮፌሰር ዮናስ፣ ይሄ ቁጣ ቀላቀለ ሌሎች ላይ የሚደረግ የኃይል ድርጊት ምንነቱ ጨምሮ ከዚህ ጋር ተያይዘው መታየት ያለባቸውን ሁኔታዎች በቀደመው ውይይቶቻችን አስረድተውናል። በአሁኑ ጊዜ በኢትዮጵያ ውስጥ በተደጋጋሚ እየታዩ ያሉ ሌሎችን ለማጥቃት በግዴለሽነት የሚፈጸሙ ተግባሮች ጭምር ከጊዜ ወደ ጊዜ መጠኑ እየሰፋ የተለያዩ ቦታዎች እየታዩ ነውና እነሱን ማዛመድ እንድንችል ወደ ኋላ ላይ ያን ጥያቄ አመጣለሁ። ዶክተር ዋልተ ንጉስ ባነሱት ቁጣ ኃይል የተቀላቀለበት ሌሎች ላይ የሚደረግን እርምጃ ምክንያታዊ አድርጎ መውሰድ ይቻላል ወይ? የእርሶንም ሀሳብ እንውሰድና በተለይ በአሁኑ ሰዓት በኢትዮጵያ ወደሚታየው ሁኔታ እናመራለን።
እሺ፣ አመሰግናለሁ አሉላ። ዶክተር ዋልተ ንጉስ ያቀረቡት ንድፈ ሀሳብ እሳቸው እንዳሉት ፍሮይድ ያየው ነገር ነው። ከፍሮይድ በኋላ ደግሞ ሌሎች ጥናቶች አንዱ በአንዱ ላይ እየገነባ ነው የሚሄደው። በሳይንሳዊ መረጃ የተደገፈ የስነ ልቦናዊ አቀራረብ መሰረት ለምሳሌ ያክል ፕሮፌሰር አይፈር ካሊፎርኒያ ውስጥ ቻፕማን ዩኒቨርሲቲ የስነ ልቦና ዲፓርትመንት ኃላፊ ናቸው። ንዴት በምን መልክ ይገለጻል? ከምን ይመነጫል? ብዙ ጥናት አድርገዋል። ይሄንን ልክ ያለፈ ንዴት በብዙ መንገድ አይተውታል። ማንኛውም ሰው ንዴት ይሰማዋል። ይሄ ደግሞ ሁላችንም እናውቀው።
መልካም። እስኪ ጀም ቀደም ብለው ያነሷቸውን በመጠኑ ገፋ አድርገው በትዩ ከሚነሱ ነጥቦች ጋር አዛምደው ቢመለከቱ፣ በአንድ በኩል እንዲህ ከመጠን ያለፈውን የቁጣ ስሜትና ጥፋት እስከ ማስከተል ሌላውን እስከ ማጥቃት የሚደርስ የኃይል እርምጃ እንመለከታለን። በሌላ በኩል ደግሞ በተጨባጭ ለደረሰ በደል የሚሰጥ ምላሽ፣ ምናልባትም በምክንያታዊነት ሊወሰድ የሚችል ምላሽ በንጽጽር ይመልከቱ።
እሺ፣ ከመጠን ያለፈ የንዴት ስሜት ሰውየው ሊሰማው ይችላል። ነገር ግን አክቲንግ ኦን አንገር ማለትም ያንን ንዴት ሌላውን ሰው በማጥፋት በመግደል የሚታየው ይሄ ቢሄቨራል ሜዥረብል የሚታይ ከመጠን ያለፈ ንዴት ነው። ይሄ ከምን ይመጣል የሚለው ባለፈው እንደተነጋገርነው በእንግሊዘኛው ኤቢሲ ሞዴል፣ አንድ ሰው ምናልባት ፍትህ አጥቶ ይሆናል፣ ተበድሎ ይሆናል። ያ የበደሉ ሁኔታ አንድ ግጭት ወይም አንድ የሀሳብ ልዩነት ተፈጥሮ ሊሆን ይችላል በሁለት ሶስት ሰዎች መካከል። ይሄ የሀሳብ ልዩነት አክቲቬቲንግ ኢቨንት መነሻ፣ የንዴቱ መነሻ ሁኔታ እሱ ኤ እንለዋለን። ከዛ ደግሞ በእንግሊዘኛው ሲ ኢሞሽናል ኮንሲኩዌንስ ማለት የሚያመጣው የስሜት አይነት ከኤ ወደ ሲ ከመነሻ ሁኔታ ወደ ከፍተኛ ስሜት በሁለቱ መሀል ያለው ግንኙነት በመጠኑም በተወሰነ ደረጃ ያንን የሚያለሳልሰው ወይም የሚያከብደው የግለሰቡ አስተሳሰብ ብሊፍ ቢ የምንለው አስተሳሰብ አመለካከትና አተረጓጎም። አንድ ሁኔታ የሀሳብ ልዩነት ሲኖር አንዱ ሊያጠፉኝ ነው፣ ያለም መጨረሻ ነው፣ እዚህ ሳያጠፉኝ ላጥፋ የሚል አስተሳሰብ ውስጥ ከገባ ወደ ከፍተኛ ቫዮለንስ ወይም አግሬሽን ሌላውን ወደ ማጥቃት የሚሄድበት ሁኔታ አለ። ሌላው ደግሞ ያንን ሁኔታ የለም። ይሄ የሀሳብ ልዩነት በኑሮ ውስጥ በህይወት ውስጥ ያለ ነገር ነው፣ በህብረተሰብ ውስጥ ያለ ነገር ነው። ይሄንን የሀሳብ ልዩነት በምን መልክ ማስተናገድ ይቻላል ብሎ ሊያመዛዝን ይችላል። ሌላው ግን አንድ ማየት ያለብን ይሄ ብሊፍ አመለካከት በአንዳንድ ጥናት በሶስት የተከፈሉ ነገሮች አሉ። አንደኛው እኔ ያልኩት ካልሆነ አይ መስት እኔ ያል ካልሆነ በስተቀር ሰማይ መደፋት አለበት የሚል አመለካከት መስት አይ መስት የሚል አይነት ኮግኒቲቭ ሪጂዲቲ ማለት ከፍተኛ የችኮነት አስተሳሰብ አንድ እሱ ነው። ሁለተኛው ደግሞ ሌሎች አዘርስ መስት ማለትም ሌሎች ሰዎች መጓዝ ያለባቸው በዚች መንገድ ብቻ ነው፣ ሌላ አማራጭ የለም የሚል ደግሞ አስተሳሰባል።
ለሌሎች ፍላጎት ለሌሎች ፍቃድ ቦታም አይሰጥ
ማለት ነው። አይ ማስት አዘርስ ማስት። ሌላ ሶስተኛው ደግሞ ዘ ወርልድ ማስት፣ ዓለም በዚህ መሆን መንገድ መሄድ አለበት። ይሄ ኮግኒቲቭ ሪጂዲቲ እንዲህ አይነት የሶስቱ ችኮ አመለካከቶች የብዙ የንዴት የድብርት የከፍተኛ ስሜቶች መሰረት ናቸው የሚለውን ጥናት በህይወት አሁን የሉም አልበርት ኤሊስ ኒውዮርክ፣ እንደገናም ደግሞ ዩኒቨርሲቲ ኦፍ ፔንሲልቬኒያ አሮን ቤክ የሚባሉት አሜሪካኖች ብዙ ጥናት አድርገው እነዚህን ሶስቱን መንቻካ አስተሳሰቦች መለዋወጥ ከቻል የስሜቱን አይነት መጠኑንና ጥልቀቱን ማስተካከል ማቀዝቀዝ ይቻላል በሚል በዚህ መርህ መሰረት የስነ ልቦና ሕክምና አውጥተው ብዙ ሰው ይረዳበታል በግልም በቡድንም።
መልካም ፕሮፌሰር ዮናስ፣ በቀጥታ ወደ ኢትዮጵያ ሁኔታ ዘልቀን፣ በእርግጥ በኢትዮጵያ ውስጥ አሁን የሚታየው አንዱ ሌላው ላይ በቸልተኝነትም በማናለብኝነትም በኃይል የሚደረገው እርምጃ ስለ ስነ ልቦና ጤንነትም ሆነ ቀደም የገለጿቸውን ሶስት መሰረታዊ ነገሮች አመዛዝኖ እንዴት ይታያል? ሊያሳስበንስ ይገባል ወይ? እንደ አገር እንደ ህዝብ አሁን ያለው ሁኔታ መፍትሄዎቹ ምንድናቸው? ማህበራዊውም የስነ ልቦናንም ህክምና የመጨረሻው ክፍል ይመለከተዋል። ፕሮፌሰር ዮናስ እንዳለገዳና ዶክተር ኳልተ ንጉስ ዳርጊ ይመለሳሉ። ለአሁኑ ለጊዜያቸው አመሰግናለሁ ሁለቱንም። እግዚአብሔር ይስጥልኝ።